ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 15 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 15 ቀን 447 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሸቆቃ ያብቃ እንበል። እስከመቼ በአፋቸው ብልጥ በእግራቸው ድንቅፍቅፍ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ ከዜናው በማስከተል እናቀርባለን። በየካቲት ወር 2005 ዓመተ ምህረት የወያኔን ዘር ፖለቲካ በሚመለከት በፍኖተ ዴሞክራሲ ተላልፎ የነበረውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ባለፈው ሳምንት መጨረሻ ላይ ባወጣው መግለጫ በትግራይ እየተካሄደ ያለውን የሰብአዊ እርዳታ አስመልክቶ ምንም እንኳን አንዳንድ መሻሻሎች ቢታይበትም እየተሰጠ ያለው እርዳታ ከሚፈልገው የእርዳታ መጠን አንጻር አነስተኛ መሆኑን ገልጿል። የድርጅቱ መግለጫ በተጨማሪም በሰላማዊ ሰዎች ላይ እየደረሱ ያሉ የአስገድዶ መድፈርና የሌሎች ጥቃቶች ዘገባዎች አሁንም በሰፊው እየደረሱ መሆናቸው ዘግቦ በመቀሌ በሽሬና በአዲግራት በቅርቡ የተደረገው የዳሰሳ ጥናቶች በካርታ እርዳታ ፈላጊዎች ወደ የከተሞቹ መግባታቸውን ያሳያል ብሏል። በየቦታው እየተካሄደ ያለው ጥቃቅን ግጭቶች እርዳታው በተገቢው መንገድ እንዳይደርስ እንቅፋት መሆናቸውንም ገልጾ የመጠለያ የጤና የንጽህናና የትምህርት ራስን የመጠበቂያ አገልግሎት ለመስጠት ከእርዳታ ሰጪዎች ተጨማሪ ገንዘብ የሚሻ መሆኑን አስታውቋል። በሌላ በኩል የዓለም ቀይ መስቀል ማህበር ኃላፊዎች ለዜና ተቋማት በሰጡት መግለጫ በጦርነት ሳቢያ በርካታ የትግራይ አርሶ አደሮች የሰብል መሰብሰቢያ ጊዜያቸውን ያጡ በመሆናቸው ከፍተኛ ችግር ላይ ወድቀዋል ብሏል። Save the Children የተባለው የህፃናት እርዳታ ዙሪያ እንቅስቃሴ የሚያደርገው ተቋም ደግሞ ለዜና ተቋሞች በሰጠው መግለጫ ከጦርነቱ ወዲህ በአክሱም ለመጀመሪያ ጊዜ እርዳታ ሊሰጥ የቻለ መሆኑን አስታውቋል። በእርዳታው በሺዎች የሚቆጠሩ በከተማ ነዋሪ የሆኑ ተፈናቃይ ህፃናትና ቤተሰቦች ምግብ፣ መጠለያና የንጽህና መጠበቂያዎችን እንዳገኙ ይገልጻል። በአሁኑ ወቅት ከ6000 በላይ የሆኑ ተፈናቃዮች በተጣበቡ ትምህርት ቤቶች፣ ጊዜያዊ መጠለያ ጣቢያዎችና በየአካባቢው ነዋሪዎች ቤት ተጠልለው ይገኛሉ ብሏል። በትግራይ ጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ መሄዱ ሁኔታዎች ይጠቁማሉ። ባለፈው ሳምንት መጨረሻ ፈንቅል በሚስም የሚታወቀው የወያኔ ቡድን ተቃዋሚ ድርጅት መሪ የነበረው የማነ ንጉሴ ከሁለት የመከላከያ ሰራዊት ከሆኑ ጠባቂዎች ጋር የወያኔ ደጋፊ በሆኑ ግለሰቦች የተገደለ መሆኑን ተነግሯል። የማነ የተገደለው የትውልድ ከተማ በሆነችው ከመቀሌ 50 ኪሎ ሜትር ርቀት ላይ በምትገኘው በሂዋኒ ከተማ ሲሆን በርዳታ ተግባሮች የተንከሳቀሰ ነበር ብሏል። በተያያዘ ዜና በአዲግራትና በመቀሌ ሲማሩ የነበሩና በቅርቡ የተመረቁ ተማሪዎች በአውቶቡስ ወደ አዲስ አበባ በመምጣት ላይ ያሉ በወያኔ አባላት በተካሄደ ጥቃት 6 ተማሪዎች መሞታቸውና ለጊዜው ቁጥራቸው ያልታወቀ በርካታ ተማሪዎች የአካል ጉዳት የደረሰባቸው መሆኑን የዓይን እማኞች ተናግረዋል። ጥቃቱ የተፈጸመው አዲ መስሎ በተባለ ቦታ ላይ ሲሆን ከተማሪዎቹ ጋር ሁለት የፌደራል ፖሊስ የጸጥታ አባላት መኖራቸውን ታውቋል። ቁስለኞቹ በቆቦና በወልዲያ የሕክምና እየተደረገላቸው ነው ተብሏል። የሱዳን የውጭ ጉዳይ ሚኒስቴር ቅዳሜ የካቲት 13 ቀን ባወጣው መግለጫ ቀደም ብሎ አገዛዙ በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል የሰጠውን መግለጫ በጽኑ ተችቶ መግለጫው የሁለቱን አገሮች ወዳጅነትና የሁለቱን ሕዝቦች ትስስር የካደ ነው ብሎታል። በመቀጠልም ሱዳን የሶስተኛ አገር ጥቅምን ለማስጠበቅ የተወሰደ እርምጃ ነው በማለት ያስቀመጠው ሐሳብ ሱዳን ዝቅ የሚያደርግና ይቅር የማይባል ስድብ ነው ብሎታል። ባለፈው ሳምንት መጨረሻ ሱዳን በአዲስ አበባ የነበረውን አምባሳደሯን ለምክክር በማለት ወደ ካርቱም የጠራቸው መሆኑን ይታወቃል። ቦይንግ የተባለው ይታወቀው የአሜሪካ አውሮፕላን አምራች ድርጅት ቦይንግ 777 በሚል ስም የሚታወቁት አውሮፕላኖች በጊዜያዊነት ከአገልግሎት ውጪ እንዲሆኑ ወስኗል። በዚህ መሰረት በመላው ዓለም የሚገኙ 120 አውሮፕላኖች ከጥቅም ውጪ ይሆናሉ ተብሏል። ኩባንያው ጊዜያዊ ውሳኔ ለማድረግ ያስገድደው ቅዳሜ የካቲት 13 ቀን በአሜሪካው የዩናይትድ አየር መንገድ አውሮፕላን ላይ ከደረሰው የአውሮፕላን የሞተር ቃጠሎ ጋር ተያይዞ መሆኑን ገልጿል። ከዴንቨር ወደ ሃኖሉሉ ይበር የነበረው ይሄው አውሮፕላን በረራ በጀመረ ጥቂት ሰዓታት ውስጥ በአንደኛው ክንፍ ያለው ሞተር ቢቃጠልም በውስጡ የነበሩ 231 መንገደኞችና 10 አስተናጋጆች ምንም ጉዳት ያደረሰባቸው አውሮፕላኑ በግዴታ ለማረፍ ችሏል። የአሜሪካ የፌደራል አቪዬሽን አስተዳደር በአውሮፕላኖች ላይ አስቸኳይ ወይም የተጠናከረ ፍተሻ እንዲደረግ አዟል። ቀደም ብሎ የኢትዮጵያ አየር መንገድ የኢንዶኔዥያው ላይ ኤር ንብረት የሆኑት ቦይንግ ማክስ 8 አውሮፕላኖች በአየር ላይ ተቃጥለው የበርካታ ተሳፋሪዎች ህይወት ማጥፋታቸው የሚታወስ ሲሆን በአሁኑ ወቅት የኢትዮጵያ አየር መንገድ ስለታገዱት አውሮፕላኖች ምንም የሰጠው መግለጫ የለም። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
መራር ቆራጥ ልጅ
ባፋቸው ብልጥ በእግራቸው ድንቀፍቀፍ ሀቅ ከጠፋ ዴሞክራሲ ይተናል የተባለውን የኮሎኔሉ መምህሮች እነ ወያኔ መቼም የሰሙት ወይም ያመኑበት አይመስልም። ቀንተሌት ሲቀጥፉና የክህደትና ሸፍጥ ስርዓት ሲገነቡ ክፉ ቀን የሚመጣ አልመሰላቸውም። ክፉን ቀን የለሁም በላት የሚለው የትግርኛ ተረት ከቶም የማይቻልና የማይሰራ መሆኑን መገንዘብ አቅቷቸው ወደ ዋሻና ሞታቸው በድንገት መጣደፋቸው አልቀረም። የራሳቸውን አንበገርምና ማንደፍሮን ጉራ ራሳቸው አምነው ይኸው ዛሬ ጭፍሮቻቸው በሐፍረት ማጥ ገብተው እንዲዋረዱ አድርገዋቸዋል። በክህደት መቀጠሉም የሚበጅ መስሏቸው ኢትዮጵያዊ አይደለንም ምን ከመላሳቸው ለጠፈው ጥላቻን እያመረቱም ናቸው። ሪፐብሊክና ዴሞክራሲ የሰፊውን ህዝብ ነጻና ንቁ ተሳትፎ ግድ የሚል ነው። ይህ ይሆን ዘንድ ህዝብ ያገሩን ሁኔታ ሐቁን ማወቁ የግድ ይሆናል። በኢትዮጵያ ላይ የመጡ አገዛዞች መለያቸው ውሸትና ጥፋት መሆኑን ህዝብ ያውቃል። ሐቅን ይገድላሉ ወይም ሁሌም ይደብቃሉ። ራሳቸው በራሳቸው ወሳኝ ሆነው ህዝብን ወደ ጠርዝና ጥግ ወርውረው በውሸት ቀለብ ሊያኖሩት ሊያጠግቡት ሲዘምቱም ሁሌም አይተናል። በዚህ የወያኔ ደቀ መዝሙር ሆኖ ውሸት የሚቀልበን አፈጮሌ የኮሎኔሉ ዘረኛ አገዛዝ ነው። ውሸተኛ ፍራት ቀጣፊ ጭፍራን ያፈራል ነውና በህዝባችን ላይ አይን አውጣ ዋሾች የትግራይ አንበጣ ያህል ፈልተዋል። አያ ቢያልም ጨው የገባበት ገብስና ሳር የሚል የትግርኛ ተረት አለ። ወያሌ የሰማው ነው ለማለት አይቻልም። ወደ ስልጣን ሊመለስ ከመቃጀቱ ባሻገር ዛሬም በጸረ አማራና ጸረ ኢትዮጵያ ፖለቲካው ድል የሚያደርግ መስሎት አለ። ስንት ጀግኖችን ባፈራው ትግራይ ኢትዮጵያዊ አይደለንም የሚሉ ተምቾች መፈጠራቸው መቼም በጣም አሳዛኝ ነው። የወያኔ የውሸትና ቅጥፈት ባህል ዛሬም ደርቶ ይገኛል። ኮሎኔሉ አፈጮሌ ገደብ የለሽ ዋሾ ነው። የኢትዮጵያን ህዝብ ስለ ሀገሩ ሁኔታ እጣፈንታ የሚሰጠው 100% ውሸት ብቻ ነው። የአልጀርስ ስምምነት መሬታችንን ለሻቢያ የሰጠው ድል ነው እንደተባለ ሁሉ በተያዘው ጦርነት ወያኔም ኮሎኔሉም ገላ ሰደው እየቀጠፉ ናቸው። ጦርነቱ በምን ሁኔታ ላይ ነው? ስንት ወገን ተሰዋ? የአማራው መሬት ይከበራል ወይስ ለትግራይ ብልጽግና ይሰጣል? የሻቢያ ጦር ገብቶ ምን ግፍና ወንጀል እየፈጸመ ነው? ወዘተ ወዘተ። ሐቁን ማግኘት ያልቻለው ህዝብ በእነሱ ፕሮፓጋንዳ መደናገር ጉዶሮበት ይገኛል። ይህን የገዢዎቹን ውሸት የሀገር ጎራ አባልነን ባዮቹ ምሁር ተብዬዎች እያጀቡ ነገሩን ሁሉ ነውጥ አድርገውታል፣ አናውጠውታል። በተደናገረ አማርኛቸው ሰበር ዜና ይሉና ሱዳን አበቃላት፣ ወያኔ አለቀ፣ ግብጽ እጅ ሰጠች፣ መሬታችን ተመለሰ፣ ተከበረ፣ አስር አለቃ ባጫ ተአምር ሰራ፣ ብርሃኑ ጁላ ተሸለመ፣ ተደነቀ ብለው ሐሰት ሊግቱን ይዘምታሉ። ገደልናቸው ያሏቸው በዚያው ሚዲያ ብቅ ብለው አለን ሲሉ ተሳስተን ነበር እርምትም አያደርጉም። ወያኔም በለመደበት ባደገበት ውሸን እስካሁን ከመቶ ሺህ በላይ ወታደሮች ገድሏል። የዚህን ውሸት ብንረዳም ብዙ መስዋዕትነት መከፈሉን ብናውቅም ኮሎኔሉና ጭፍሮቹ መቀሌ ዙሪያ ጉድብ እየቆፈሩ መሆናቸው የተረጋገጠ ቢሆንም የወያኔ ጨረስኳቸው ልፈፋም ሆነ የኮሎኔሉ አበቃላቸው ሁለቱም ሐሰት መሆናቸውን አላጣነውም። አምሮ ላለው ትንሽ ይበቃዋል ተብሏል። ግን ይዚህ በሚያሳዝን ደረጃ ተለወጠና ሊያውቁና አገርን አኩሪ ምሁሮች ሊሆኑ የሚገባቸው በጥልቀት ተደናቁረዋል። ጥቂቶች ቢሆኑም ራሳቸውን የፈረንጅ ስም የሰጡ ምስኪኖች ቢሆኑም ከባህር የወጣን ያሳ ነባሪ ወዳጆች ነን የሚሉ ቢሆኑም አራርሳ፣ ጋቢሳ፣ ጉተማ፣ ጉዲና በሉን የሚሉ ማፈሪያ ምሁር ተብዬዎች ቢሆኑም ከነ ስብሃት፣ አባይ፣ ስዩም መስፍን አዜብ የተለዩ አለመሆናቸው ታይቷል። ኮሎኔሉና ጭፍሮቹ የወያኔ የምርጫ ቧልት ዳግም ሊጫወቱ እየጣሩ ባለበት አድርባዮቹ ሊያጅቧቸው አቆብቆቦ መታየታቸው ደግሞ የሚካድ ሐቅ አይደለም። ምርጫው ራሱ በቅጥፈት የታጀበ ሂደት ነው። ወይዘሮ ብርቱካን ላላወቁት እንንገራቸውና ያገዛዙ መጋዣ ናት። ከኮሎኔሉ በብሔርም በሃይማኖትም አንድ ናት ብቻ ሳይሆን በአዳረቃቸውም አንድ ነው። ማለትም ነጻና ተገቢ የምርጫ ኮሚሽን ዛሬም የለም። አገዛዙ ባቀናጀውና በሚቆጣጠረው ሁኔታ ነጻና ፍትሃዊ ምርጫ ከቶም ሊካሄድ አይችልም። ሐሰትና ቅጥፈት በሰፈኑበት አገዛዝም ዴሞክራሲና ፍትህ ድራሻቸው ቢጠፋ የሚያስገርም ሊሆን አይችልም። ዛሬ በሚያሰቅቅ ሁኔታ ሰፍኖ ያለው የሐሰትና ቅጥፈት ዘመቻ ወያኔን ሆነ ኮሎኔሉን ከውድቀት የሚያድናቸው አይሆንም። ውሸት ፈራሽና ከንቱም ነው። ኮሎኔሉ ርካሽ መሆኑን ሕዝብ ለመረዳት ብዙ ጊዜም አልፈጀ። በርግጥ አሁንም ድርቅ ብለው ሙሴያችን የሚሉት እንዳሉ እናውቃለን። ግን ውድቀቱም ነገ መሆኑን አልሳትንም። ውሸት ሲደራና ሲስፋፋ፣ ሐቅ ሲደበዝዝ ሁኔታው የሚመቸው ለጸረ ሕዝቦች መሆኑ አያጠራጥርም። ያየነው የኖርነው ነው። የቅጥፈት ሰለባ ሆኖ የቆየው ኢሕአፓም ያውቀዋል። በየአቅጣጫው ዛሬ በመሰራጨት ላይ ያለው ውሸትና ቅጥፈት ሕዝብን አደናግሮ ለገዢዎች ለመጥቀም ነው። ለውሸቱ ጊዜም እየጠየቀ አይደል። የትላንት ሐቅ ዛሬ ተደበላልቆ ውሸት ሆኖ ይቀርባል። ሰበር ዜና ባዮች ውድቆች ነጋጠባ የሚግቱን ውሸት ሊገለን መድረሱ ግልጽ ነው። ሕዝብን ስለናቁና አድርባይነት ስላጦዛቸው ውሸት ሲደረድሩ ቅሬታ የላቸውም። ዋሽተው ሲያበቁና ሲጋለጡም ይቅርታ ተሳስተን ነበር ማለትን አልለመዱም። ውሸትን እንደ ፊልተር ጠላ ሽምጥጥ ነው መመሪያቸው። ከነ ስብሃት ሌላ አልተማሩም ብንል ተገቢ ነው። አዜብ ስትቀደድ ስንቴ ሰማናት። ሐቅን ማስረገጥ መንከባከብ የትግላችን ማዕከል መሆን አለበት። በውሸት ላይ ተመስርቶ መታገልና መሰረታዊ ለውጥን ማግኘት ከባድ ይሆናል። ሁሉንም ጸረ ሕዝቦች፣ ባንዳ አንጃዎች፣ ወያኔ ዘረኞች ስንቃኛቸው አንጎል አንጀታቸው በቅጥፈት የተበለዘ ሆኖ እናገኘዋለን። ውሸት ደግሞ በተፈለገው ማርሽ ወይም መርሻ ቀልጠፍ ብሎ ወደ ክህደት የሚነዳ ነው። በመሆኑም ሐቅን ተንከባክበን ትግላችንን በዚሁ ለማጀብ መጣር አለብን። ውሸትን ታቀፈን ሐቅና ተጨባጭ ሁኔታው ሲመጣ ጉዳችን ይፈላል። ግብፅን አሁን ባለን አቅምና አገዛዝ ስር ማቸነፍ አንችልም። የአማራውን መሬት ኮሎኔሉ ለትግራይ አመራር እንጂ ለአማራው አይመልስም። ሻቢያ ደግሞ ውሎ አድሮ አፈር ያበላናል እንጂ ወዳጃችን አይደለም። ሐቁ ይህ ነው። ይህንን አንርሳ፣ አንጃጃል። ድል ለኢትዮጵያዊነት። ዘረኛው አገዛዝ በትግላችን ይውደም። እንተባበር በጋራ ድልን ለማግኘት። የካቲት ወር 2005 ዓመተ ምህረት ለከ 8 ዓመታት በፊት የወያኔን ጸረ ኢትዮጵያ ዘረኛ ሴራዎች በሚመለከት በዱሉ ከበደ የቀረበ ጽሑፍ አሰምተን ነበር። ዘረኛው የኦህዴድ ኦነግ አገዛዝ የተለየነውን በዱሉ ከበደ የቀረበውን ጽሑፍ በማስከተል እናቀርባለን። ሂትለርና የወያኔን መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሐት በአማራው ህዝብ ላይ በሰፊው ሊያንቀሳቅሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ስርዓትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህነትህ ለማላቀርነትህ ተጠያቂ አላፍ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጥላት ከመደረግ ትልምና እቅድ የተለየ አላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳች ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም ባገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባጉጉ በአሰቦት ደብረ ወጋዳም ተበደነውና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ሲያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስፋት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ ያገር ልጅ ፕሮፌሰር አስራት ወልደየስ የመርሁት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክብለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በያለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማስተማራት ነበር። ወሃትና ኦነግ ያስተማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም ባህርርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሀረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይም ወሃት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሀረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት እቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። ያ ደሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። እቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጥቶና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደል አስበሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ ይመሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ህዝብ በእንዴት ያለ ሁኔታ ነው አብሮ መኖር የያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ህዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሀረርጌ ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ ጉራጌ አፋር ከሶማሌ ብሔረሰብ ኢሳ የሚኖርበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ወነጎችም እስረስራቸው ይሉ ነበር። በዚች በማወሳት ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ወነጎች ቢሮ ገባገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የወነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ጅው ጅው ይሉ የነበሩቱ አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግረኛ እንጂ አንዲት ያማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፈን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፈኑ ትዕዛዝ አስተላለፉ። ተቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ሆን በአምስተኛው ቀን ያማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ እነዚህ ኦሮሞዎች አይደሉም ምን እንደሆኑም አናውቅም ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት። በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ። ለገበያ ይመላለስባታል። እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ። ኦነግ ይሏቸዋል። ኦነግ ምንድነው? ምን ያደርጋሉ እዚህ? የኦሮሞ ነጻ አውጪ ናቸው ያስተዳድራሉ ተባሉ። በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ። ለማዳዊ አለመግባባት አለ። የኢሳ ብሔረሰብ ዘላን ከብታርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትንም አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው። ለማስመለስ መሳሪያ ሳይቀር ይመዘዛል፣ ሰውም ይሞታል። እና ታዲያ አሁን በማወሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል። ጌታዋን የተማመነች በግ ላሷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ። በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል። እናው ነገም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ። ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ። ጣልቃም አይገቡም። አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች። ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ። እስከ ቀትር ድረስ ሰውም ከቤት አልወጣ። ከተማዋ ጭር እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር። አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም። የሞተው ሞቶ የቀሩት ድራሻቸው ጠፍቷል። ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር። ሰውም ጮክ ብሎ አማርኛ ያወራ ጀመር። የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ሕዝብ ያሳዩት አጋርነትና ተቆርቋሪነት፣ ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር። ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ትተው የሄዱት? በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው? አልንና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን። ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች የሞተን የሚቀብሩ የታመመን የሚያስታምሙ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል። ለኦሮሞ ህዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል። የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ። ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች። ህዝቡንም ከመራር ሐዘን አዳነችው። የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው። ይህ የዘር ጥላቻ፣ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል። በረጅም ጊዜ ግን ጦሱ የሚያጠፋቸው ነው። የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመተሳሰብ መንፈስና ባህል ምን ጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም። የኢትዮጵያን ሀብት ዘርፈን የኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ። ይህ ህዝብ አንድ ቶኖ በቃ ያለቀ በመጨረሻው ሰዓት ወዮ ለዘረኞች። በስደት በሚኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻን እንደሚያስተላልፉ የሚያመለክት አንድ ገጠመኝ ይላከል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህፃናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ ሀገር ከመጣህ ተመልሰህ ሂዳል? አዎ 7 ዓመት የነበርኩ ጊዜ ሄጄ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ህፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ሊያደርግና ኢትዮጵያ የአማራዎች አገር ነው፣ ጥሩ አይደለም፣ ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትን። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ህፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ኖ፣ ከእንግዲህ አንተ የኔ ጓደኛ አትሆንም፣ አንተ ነህ፣ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር፣ አትረብሸው፣ ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይብቃያ ከናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው ማምነው። መልካሙ ነገር እነዚህ ህፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለው። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው። በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ህፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ሰንጥተው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ወንጀል ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የህዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራጭ ጩኸት ብቻ በሆነበት ምድራችን ለሚያድጉት ህፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 ዓመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ የዩኒቨርሲቲ ተማሪዎች በታሪካችን ለማጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልድን እያዘቀጠልን እንዳለ ነው። ተበልጠናል። ልጆቻችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድዳቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል የቋንቋ የስነ ልቡና ውህደታቸውን አያት ቅድመ አያቶቻቸው ከባዕዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ ሀገር እንዳለቻቸው ባለመጠራጠር እንዲያውቁ አላደረግንም። ለዚህም ነው ከአንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ወጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ እየጋታቸው ያለውን የመጥፊያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት፣ ብዛትና አይነት፣ ባህላችንን፣ ቋንቋችንን፣ አንድነታችንን፣ የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፍት ሁሉ አማራውም፣ ኦሮሞውም፣ ትግሬውም፣ አፋሩም፣ ሶማሌውም ሁሉም ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን፣ ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 ዓመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ባዕዳን ባለሀብቶች ይችን አገር ይቆጣጠሯታል፣ ይከራመቷታል። እነዚህ ከውጭ እያስገቡ መሬት የሚያድሏቸው ባዕዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተትረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬትን ለማረስ መጀመሪያ ደኑን መመንጠር እንደሚገባ መሬቱን ለባዕዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጠውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዕዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ሕዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየተጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ያያሉ ሕዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል ያድጉበታል። እቺ ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል። እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥና አድርገው ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መጠላለፉ እልቂታችንን ያቀርባል። ለመዳን አንድ እንሆን።
ባለ አለ ከዘለዳው ይሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ወሃቀዳዋ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማውቅም ይሁን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደብደብ ይቻላል። ይሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋሪዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ይቻል ጥያቄውን በማራዘብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡት እንዲሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላልሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፋ ታሪክ አይኖርም ይሞከርም የተሟላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከ ዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድበላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ኢያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡዕ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። በላላዮች አድርባዮች በሽፍንፍን ሀገርና ወገን ቻጮች አይወጡትም ይጎረብጣቸዋል በአቋምም ያሳጣቸዋል ለዚህ ነው የሆነ ያልሆነውን የሚያወሩበት ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው አሁንስ የሚነሱ ጥያቄዎች ከዚህ የተለዩ ናቸው ወይ በፍጹም አይደሉም የዝንጀሮ ለቅቶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ መልሱ ግን አንድና አንድ ነው ኢህአፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢህአፓን ለማድረግ ሲሞክሩ ይስተዋላሉ ስላጤ ኃይለ ሥላሴ መንግስት ስለደርግ መንግስት ስለወያኔ መንግስት ስለሻቢያ መንግስት ኢህአፓ ምን አገባው ሁሉንም በየመልካቸው ታግሏቸዋል አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢህአፓ ትግሉን እንደማያቆም ቃል መግባቱን ደጋግሞ ተናግሯል ኢህአፓ መደቡ ከህዝብ እንጂ ካርቲዎች አይደለም ከህዝብ ውጪ ስልጣን ፍላጎቱ አይደለም ይህንኑ ነው የ1992ቱ የአቶ ያሱ ቃለ ምልልስ የሚገልጸው ኢህአፓ ለህዝብ ጥቅምና መብት መሟገት የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም ለጉራም አይደለም ኢህአፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል አሁንም ቢሆን ያው ነው ህዝብን ማታለል ህዝብን ማፈን መብቱን መቀማት ወንጀል ነው ባይ ነው ስለዚህም ከወንጀለኞች ጋር አይተባበርም ከህዝብ ጎን ቆሞ መፋለሙንም አያቋርጥም አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር ባለማወቅ የተሳሳቱ አሉ ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት ህዝብ ስንል እነዚህን አያጠቃልልም ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም አብሮ ማጥፋት ግን ይቻላል ነበር ያሉት በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው ወያኔ ያገዙትን እንኳን አልማራቸውም እያሳደደ ነው የፈጃቸው ሰይጣን ለወዳጁ ሲቆም የታይቶ ያውቃል ሲያጠፋ እንጂ መፍትሄው በጠበል በጥብጦ ማባረር ብቻ ነው ያ ነው የአጋንንት ግብሩ ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ አይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር ኦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመጣት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካው ጣለ ይቀበሉታል አቶ ያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ህዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጠቃችን ተቃላን ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም ሁሉም አባ ኢትዮጵያ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም የኢትዮጵያ ህዝብ የግንዛቤ ችግር የለበትም የኢህአፓ አቋም ዛሬ በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል ድርጅቱ በህዝብ መብት ላይ አልደራደርም ማለቱን በሀገር ህልውና ላይ ደባ አልፈጽምም ማለቱን በህዝብ አንድነት ላይ አላፌርም ማለቱን ለኢትዮጵያ ጠላቶች አላጎበድድም ማለቱን ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይደለም፣ ምን ያልተነገራለ ምን ያልተባለ አለና።